ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የካቲት 18 2010 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን አሁን የምንገኝበት ወቅት የአብይ ጾም ወቅት እንደሆነ ይታወቃል። ይህንን የምንገኝበትን የአብይ ጾም ወቅት አስመልክተን ለዛሬው ዕለት የመረጥንላችሁ ጥቅስ የሚከተለው ይሆናል። ስለዚህ ስትጸልዩ ጾሙ፣ ስትጾሙ ምሕረትንም አድርጉ። ሮሯችሁ እንዲሰማ ከፈለጋችሁ የሌሎችን ሮሮ በቅድሚያ አዳምጡ። በምትጾሙበት ጊዜ የሌሎችን ጾም ተመልከቱ። ምሕረት እንደሚደረግላችሁ ተስፋ የምታደርጉ ከሆነ እናንተም በቅድሚያ ምሕረትን አድርጉ። ደግነትን የምትፈልጉ ከሆነ ደግሞ እናንተም ለሌሎች ደጎች ሁኑ። በአራተኛው ክፍለ ዘመን የኖረው ቅዱስ ዮሐንስ አፈወርቅ ከተናገረው የተወሰደ። ክቡራንና ክቡራት አድማጮቻችን በማስከተል ወደ ዛሬው ለስርጭታችን እንመልሳችኋለን። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። በቅድሚያ እንደተለመደው የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተልም በዕለቱ ቅዱስ ወንጌል ላይ በኢትዮጵያ የካቶሊክ ቤተ ክርስቲያን የአዲስ አበባ ሀገረ ስብከት ካህን የሆኑት ክቡር አባ ግርማቸው ተስፋዬ ያደረጉትን አስተንትኖ በማስከተል እናስደምጣችኋለን። በመጨረሻም እምነታችን ይህ ነው በሚል አርዕስት ዘወትር እሁድ የምናስደምጣችሁን አስተምሮ እናሰማችኋለን። በዛሬው ዕለት አስተምሯችን የጥበብ መጀመሪያ በሚል አርዕስት በኢትዮጵያ የካቶሊክ ቤተ ክርስቲያን የፍራንቺስካውያን ማኅበር ካህን በሆኑት በክቡር አባ ዳንኤል አሰፋ የተዘጋጀውን አስተምሮ በትረካ መልክ እናስደምጣችኋለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን እንድትከታተሉ ከወዲሁ እንጋብዛለን።
ዮሐንስ ወንጌል ምዕራፍ 2 ከቁጥር 12 እስከ 25። ከዚህ በኋላ ከእናቱ ከወንድሞቹና ከደቀ መዛሙርቱ ጋር ወደ ቅፍርናሆም ወረደ። በዚያም ጥቂት ቀን ተቀመጠ። የአይሁድ ፋሲካም እንደ ተቃረበ ኢየሱስ ወደ ኢየሩሳሌም ወጣ። በቤተ መቅደሱ አደባባይ ከብቶችን፣ በጎችንና ርግቦችን የሚሸጡ እንዲሁም ተቀምጠው የገንዘብ ምንዛሪ የሚያከናውኑ ሰዎች አገኘ። የገመድ ጅራፍ አበጅቶ በጎችንና ከብቶችን ሁሉ ከቤተ መቅደሱ ግቢ አባረረ። የምንዛሪዎችን ገንዘብ በተነ፣ ጠረጴዛዎቻቸውንም ገለበጠ። ርግብ ሻጮችንም እነዚህን ከዚያ አስወጧቸው፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም ለቤት ያለኝ ቅናት ያቃጥለኛል ተብሎ የተጻፈው ትዝ አላቸው። አይሁድም ይህን ሁሉ ለማድረግ ሥልጣን እንዳለ የሚያረጋግጥ ምን ተአምራዊ ምልክት ታሳየናለህ አሉት። ኢየሱስም ይህን ቤተ መቅደስ አፍርሱት እኔም በሦስት ቀን መልሼ አነሰዋለሁ ብሎ መለሰላቸው። አይሁድም ይህን ቤተ መቅደስ ለመሥራት 46 ዓመት ፈጅቷል፣ ታዲያ አንተ እንዴት በሦስት ቀን መልሰህ ታነሰዋለህ አሉት። ቤተ መቅደስ ሲል ግን ስለ ገዛ ሰውነቱ መናገሩ ነበር። ከሙታንም ከተነሣ በኋላ ደቀ መዛሙርቱ ምን እንደ ተናገረ አስታወሱ፣ ጸሐፍትንና ኢየሱስ ያለውንም ቃል አመኑ። በፋሲካ በዓል በኢየሩሳሌም ሳለ ብዙ ሰዎች ያደረገውን ተአምር አይተው በስሙ አመኑ። ኢየሱስ ግን ሰውን ሁሉ ስለሚያውቅ አይታመንባቸውም ነበር። በሰው ውስጥ ያለውን ያውቅ ስለ ነበር ማንም ስለ ሰው እንዲመሰክርለት አላስፈለገውም። ጌታ ለደቀ መዛሙርቱ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ።
አብም በእውነት እናምናለን፣ ወልድም በእውነት እናምናለን፣ መንፈስ ቅዱስም በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን።
በስመ አብ ወወልድ ወመንፈስ ቅዱስ አንዱ አምላክ አሜን። በክርስቶስ የተወደዳችሁ የእግዚአብሔር ቤተሰቦች እንዲሁም በጎ ፈቃድ ያላችሁ ሁሉ፣ ዛሬ እንደ ቤተ ክርስቲያናችን ሥርዓት አቆጣጠር ዘምኵራብ የተሰኘውን ሰንበት እናከብራለን። ዛሬም እንደወትሮው ጌታችን ኢየሱስ ክርስቶስ በቃሉ አማካኝነት ያስተምረናል፣ የእውነትንም መንፈስ ይገልጽልናል። ዛሬም በመጀመሪያው መልእክቱ እንዳዳመጥነው ቅዱስ ሐዋርያው ጳውሎስ ለቆላስያስ በጻፈው መልእክቱ ከሕግ ሁሉ የሚበልጠውን ክርስቶስን ብቻ መታዘዝ የዘለዓለምን ሕይወት የዘለዓለምን ደህንነት እንደሚያስገኝ ያስተምረናል። ሁላችንም እንደምናውቀው አይሁዳውያን እጅግ በጣም ብዙ ሕጎች ነበሯቸው። እነዚህን ሕጎች ብቻ በመጠበቅ ደህንነትን የሚያገኙ ወደዘለ ዓለም ህይወት የሚከላከሉ ይመስላቸው ነበር። ነገር ግን እነዚህ ሁሉ ህጎች ቅዱስ አርያው ጳውሎስ እንደሚለው ራስ ወደ ሆነው ወደ ጌታችን ኢየሱስ ክርስቶስ የሚያመላክቱ እንጂ በራሳቸው ብቻ ግብ አይደሉም። ጌታችን ኢየሱስ ክርስቶስ ወደ አብ የሚወስደው ብቸኛና ቀጥተኛ መንገድ እርሱ መሆኑንና ወደ አብ ለመሄድ ወደ እርሱ ለመድረስ በእርሱ በኩል ካልሆነ በስተቀር እንደማይቻል በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ይናገራል። መንገዱ እኔ ነኝ፣ እውነትና ህይወትም እኔ ነኝ። በእኔ በኩል ካልሆነ በቀር ወደ አብ የሚመጣ ማንም የለም ይላል። ስለዚህ እኛም ዘውትር ህግም ብቻ ለመጠበቅ ሳይሆን ከህግም የሚበልጠውን ጌታችን ኢየሱስ ክርስቶስን በደንብ እንወቅ፣ ከእርሱ ጋር ያለንን ግንኙነት እናጥብቅ። በዚህ አኳም ብቻ ወደ እግዚአብሔር አብ ለመድረስ እንችላለን። ቤተ ክርስቲያን ልክ እንደ አካል ናት። የዚህ አካል ራስ ደግሞ ጌታችን ኢየሱስ ክርስቶስ ነው። ስለዚህ እያንዳንዱ አካል ከዚህ ራስ ከሆነው ከጌታችን ኢየሱስ ክርስቶስ ጋር የግድ ግንኙነት እንዲኖረው ያስፈልጋል። አለበለዚያ እያንዳንዱ አካል ለብቻው ያለ ራስ እገዛ ለመንቀሳቀስ ቢፈልግ የማይቻል ነገር ይሆናል። በዚህ ራስ በሆነው በጌታችን ኢየሱስ ክርስቶስ ቢመራ ግን፣ ከእርሱ በሚመጣው ትእዛዝ ቢንቀሳቀስ ግን ነገር ሁሉ ለመልካም ይሆናል። ቅዱስ ሐዋርያው ጳውሎስ ወደ ኤፌሶን በጻፈው መልእክት ምዕራፍ 4 ቁጥር 15 ላይ እንዲህ ይላል፣ ይልቁንም እውነትን በፍቅር እየተናገርን ራስ ወደ ሆነው ወደ እርሱ በመሄድ በነገር ሁሉ እናድጋለን። ከእርሱም የተነሳ አካል ሁሉ በማያገኘው ጅማት እየተያያዘና እየተገጣጠመ እያንዳንዱ አካል የራሱን ሥራ እያከናወነ በፍቅር ያድጋል ራሱንም ያንጻል ይላል። ቅዱስ ሐዋርያው ጳውሎስ በዚሁ መልእክቱ በቁጥር 20 ላይ እናንተ ከክርስቶስ ጋር ሞታችኋል ይላል። ስለዚህ ከዚህ ዓለም ገዢ ከሆነው ከሰይጣን ቀንበርና ከኃጢአት ነጻ ወጥታችኋል ይለናል። ከጌታችን ኢየሱስ ክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በክብር አብረን እንነሳለን። በክብር ስንነሳ ደግሞ በአዲስ መንፈስ ከእርሱ ጋር እንጓዛለን። በዚህም አኳኋን ከዚህ ዓለም ሥርዓትና ሕግ ውጪ በመሆን በአንዱ በክርስቶስ መንፈስ ብቻ እንንቀሳቀሳለን። ቅዱስ ሐዋርያው ያዕቆብ በሁለተኛ መልእክቱ እንዲህ ይላል ምዕራፍ 1 ቁጥር 14 ላይ ወንድሞቼ ሆይ አንድ ሰው እምነት አለኝ ቢል ሥራ ግን ባይኖረው ምን ይጠቅመዋል ይላል። እርግጥ አምናለሁ በጌታችን ኢየሱስ ክርስቶስ አምኜም ተጠምቄአለሁ ማለት ቀላል ነገር ነው። ነገር ግን ያ ሰው በእውነት በክርስቶስ ያመነና በክርስቶስ አምኖም የተጠመቀ ከሆነ ይህንን እምነቱን በሥራው ማስመስከር ይገባዋል። ይህንን ማድረግ ካልቻለ ያ ሰው እምነቱ በመንፈስ ያደገ እንዳልሆነ ልንመለከት እንችላለን። ወይም ደግሞ በውስጡ ያለው እምነትም ሆነ መንፈስ ይበልጥ በመንፈሳዊ ሕይወቱ እንዳልጎለበተ እንረዳለን። ያዕቆብ መልእክት ምዕራፍ 2 ቁጥር 17 ላይ ሥራ የሌለው እምነት በራሱ የሞተ ነው ይላል። በችግር ላይ ያሉትን ወንድሞቻችንንና እህቶቻችንን እንወዳቸዋለን እያልን ነገር ግን የማንረዳቸው ከሆነ ከቃላት ያለፈ እውነተኛ እምነት ሊሆን አይችልም። ከመንፈስ የተለየ ሥጋ የሞተ እንደሆነ ሁሉ ከሥራም የተለየ እምነት የሞተ ነው። የያዕቆብ መልእክት ምዕራፍ 2 ቁጥር 26 ያለ ሥራ የሚገለጽ እውነተኛ እምነት የለም። እምነትና ሥራ ሁልጊዜ አብረው የሚሄዱ ነገሮች ናቸው። እውነተኛ እምነት ሁልጊዜም ሰውን መልካም ሥራን እንዲሠራ ያበረታተዋል። በመልካም ስራችንም አማካኝነት እምነታችንን እናረጋግጣለን። አብርሃም በእምነቱም በስራውም ለእግዚአብሔር ያለውን ከበሬታና እምነት እንዳሳየ ሁሉ እኛም በእምነታችን እምነታችንን በስራ ላይ በማዋል ለእግዚአብሔር ያለንን ከበሬታና ታማኝነት እናረጋግጣለን። በዛሬው በዮሐንስ ወንጌል መዝሙረኛው ዳዊት በመዝሙር 69 ቁጥር 9 ላይ ስለ ቤት ያለኝ ቅናት እንደ እሳት አቃጠለኝ የሚለው የትንቢት ቃል ይፈጸማል። ይኸውም የእግዚአብሔር ቤት ከእግዚአብሔር ጋር ለመገናኘት ከእርሱ ጋር ለመነጋገር ለእግዚአብሔር መሥዋዕትን ለማቅረብና በአጠቃላይ መንፈሳዊ ክንውኖችን የምንፈጽምበት ቦታ ሆኖ ሳለ ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደስ በገባ ጊዜ የገጠመው ነገር ሌላ ነበር። ከብቶችን፣ በጎችን፣ ርግቦችን የሚሸጡ ሰዎች፣ ገንዘብ መንዛሪዎች ተሰብስበው የቤተ መቅደሱን ግቢና ቤተ መቅደሱን እንዳረከሱት ተመልክቶ ሁሉንም የገመድ ጅራፍ ሰርቶ አባረራቸው። ይህ በእርግጥ ኢየሱስ እውነተኛ ነቢይና ለአባቱ ቤት እንደሚቆረቆር የሚያመላክት ነው። አይሁዳውያንም ይህንን በማድረጉ ነቢይ እንደሆነ ቢያውቁም ነቢይነቱን ለማረጋገጥ በተግባር እንዲያረጋግጥላቸው ጠየቁት። ጌታችን ኢየሱስ ክርስቶስ ግን ከተአምር ሁሉ እጅግ በጣም የላቀውን የክርስትና እምነት መሠረት የሆነውን ተአምር እንደሚያደርግ ነገራቸው። እነርሱ ግን አልተረዱትም ነበር። ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ በመሆኑ የእግዚአብሔር ቤተ መቅደስ ነው። ስለዚህ ይህንም ቤተ መቅደስ አፍርሱት፣ እኔ ግን በሦስት ቀን እገነባዋለሁ አላቸው። እነርሱ ግን የዚህን ቃል ትርጉም አልተረዱትም ነበር። ይህማ እንዴት ይሆናል? ይህማ እንዴት ሊሆን ይችላል? በማለት ጠየቁት። ይህ ቤተ መቅደስ እኮ 46 ዓመታትን ለግንባታ ወስዷል ተባባሉ። ይህንን የኢየሱስን ንግግር የሚቃወሙት አይሁዳውያኑ ብቻም ሳይሆኑ ደቀ መዛሙርቱም አልተረዱትም ነበር። ጌታችን ኢየሱስ ክርስቶስ ስለ ምን እንደሚናገር አልተገነዘቡትም ነበር። ደቀ መዛሙርቱ ይህንን የክርስቶስን ቃል የተረዱት ጌታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ ነበር። ጌታችን ኢየሱስ ክርስቶስ ዛሬም የሚያስተምረን ነገር በእግዚአብሔር ቤት ውስጥ ስንመጣ ይበልጡን ስለ መንፈሳዊ ሕይወታችን የምናስብበትና ከእግዚአብሔር ጋር የምንወያይበትን እርሱን ይቅርታ የምንጠይቀበትንና ስላደረገልንም ሆነ ስላላደረገልን ነገር ምስጋና የምናቀርብበት ቦታ እንጂ ሌሎች ነገሮችን የምናከናውንበት ቦታ እንዳልሆነ ነው። ጌታችን ኢየሱስ ክርስቶስ በእምነታችን ጠንካሮች ሆነን እርሱ ባስተማረን ትምህርት፣ እርሱ ባዘጋጀልን መንገድ በመጓዝ በእርሱ ያለንን እምነት በተግባር ላይ እንድናውሎ ይፈልጋል። ነገር ግን ዝም ብለን በአፋችን ብቻ ጌታ ሆይ ጌታ ሆይ ብንለውና ልባችን ግን ከእርሱ የራቀ ከሆነ እኛም ዛሬ ከቤተ መቅደስ ከተባረሩት ሰዎች ጋር እንደመራለን። እነርሱ ቤተ መቅደስ የአምልኮ ቦታ እንጂ የንግድ ቦታ አለመሆኑን እየተናገሩ በተግባር ግን በቤተ መቅደስ ውስጥ ይነግዳሉ። ስለዚህ እምነታችንን በተግባር ለማዋል ዘውትር የእርሱን ጸጋ በመለመንና ከእርሱ ጋር አብረን በመጓዝ ሕይወታችንን በክርስቲያናዊ መንፈስ እንድንመራ ያስፈልጋል። ስለዚህም ደግሞ ዘውትር ከጎናችን የምትቆመው በችግራችን ሁሉ አብራን የምትጓዘው እመቤታችን ቅድስት ድንግል ማርያም ትርዳን። ይህንንም የወንጌል ቃል በሕይወታችን ተግባራዊ እንድናደርገው ከልጇ ከጌታችን ኢየሱስ ክርስቶስ ጸጋና በረከትን ታማልደን። አሜን።
የጥበብ መጀመሪያ
ምን ነው ተከስክ ጥበቡ?
አለችልና
የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለው ጥቅስ ነው የሚያስተክዘኝ።
አለ ጥበቡ
በዚያ ለስማማ ምን እንዳትለኝ ብቻ።
አረ በጭራሽ።
ታዲያ ምን ያሰብክ ነው?
ጥበብ የሚለው ቃል ተስማምቶኛል። መፍራት የሚለው ግን እንዲያው ያስፈራኛል።
መፍራት ሲባል መንቀጥቀጥ፣ መደናበር፣ መሸበር ማለት እንዳይመስልህ።
ታዲያ ምን ማለት ይሆን?
እንደዚያ ካሰብክማ መተከዝህም ሆነ መፍራትህ አያስደንቀኝም።
አለችልና
እግዚአብሔርን መፍራት ልዩ ምስጢር አለው ይያልሽ ነው እንዴ?
በሚገባ ጥበቡ ልዩ ምስጢር አለው። እስቲ አንድ ታሪክ ላጫውትህ። በአንድ ከተማ የሚኖር አንድ ባለሀብት ነበር። አንድ ጊዜ ስለ ዘላለም ፍርድና ስለ ዘላለማዊ ቅጣት የሚያወሳ መጽሐፍ ሲነበብ ይሰማና እጅጉን ይደነግጣል። ከመረበሹም ብዛት ንብረቱን ሸጦ ወደ አንድ ገጠር ይሄዳል። እየጾመና እየጸለየ መኖር ይጀምራል። ነገር ግን ለብዙ ዓመታት በእንዲህ ሁኔታ ቆይቶም ፍራቻው ድንጋጤው አልተው ይለዋል። ጸሎቱም እየሰለቸው ይሄዳል። ደስታም እንደራቀው ይቆያል። በጥርጣሬም ይዋጣል። ከዕለታት አንድ ቀን መንፈሳዊ ሰው ያገኘውና ለምን እንደተተከዘ ይጠይቀዋል። እርሱም ታሪኩን በዝርዝር ይነግረዋል። ያም መንፈሳዊ ሰው እንዲህ ሲል ይመልሳል።
ድካም ሁሉ ያሳዝነኛል። ነገር ግን በሕይወት ምርጫ ላይ ሁለት ችግሮች አያለው። አንዱ በፍቅር ተነስቶ መድከምና ከፍራቻ የተነሳ መድከም ልዩ መሆኑን የተረዳህ አይመስለኝም። ፍራቻ ፍቅርን አይወልድም። ለዚህም ነው ጸሎት እየሰለቸ የመጣው። ፍራቻ ነጻ አያደርግም። ወንጌል ግን ስለ ነጻነት ነው የሚያወራው። በፍራቻ ማገልገልና በፍቅር ማገልገል የተለያዩ ነገሮች ናቸው። ሌላው ደግሞ ሽልማት ብቻ ፈልጎ እግዚአብሔርን ማገልገል የተቀጣሪን ወይም የጥቅም ፈላጊ መንፈስ እንደመላበስ ነው። ለመሆኑ እግዚአብሔርን ነው የምትፈልገው ወይንስ የምታገኘውን ጥቅም? ከሁሉም የሚበልጠው ሽልማት እግዚአብሔር ራሱ ነው ወይንስ በሩቅ ሆነ ከርሱ የምታገኘውን ጥቅም ነው የምታስበው? እግዚአብሔር ካንተ ጋር መሆኑን ነው የምትመኘው ወይስ ትኩረት በሙሉ ስለ ራስ ጥቅም ብቻ ነው? አማኑኤልን ነው የምታስበው ወይስ ራስህን ብቻ ነው? ስለ ሌሎች መዳን ነው የምትጸልየው ወይስ ስለ ራስህ ብቻ ነው?
ሰውየው ስለ እነኚህ ጥያቄዎች ምንም መልስ መስጠት አልቻለም። ነገር ግን በመገረም ፈዙ ቀረ። ትንሽ ቆይቶ
ታዲያ ጊዜን አባከንኩ ማለት ነው?
አለ መንፈሳዊውም ሰው።
ቁም ነገሩ አዲስ ብርሃን ማግኘትና ብርሃኑን መቀበሉ ላይ ነው። በጉዞ ላይ ሁሌም ቢሆን ተማሪ መሆንህን አስብ። ካለህበት ተነስተ ወዴት መሄድ እንደምትችል አስብ እንጂ ባለፈው ተጨንቀ፣ በባለፈው ነገር ተቆጭተ እስረኛ አትሁን። ውስጥህ በፍቅር ቢሞላ ለጥርጣሬ ቦታ አይኖረውም፣ ሰላምም ታገኛለህ
አለው።
ጥበቡም በተመስጦ ካዳመጠ በኋላ
በእውነትም የሚገርም ታሪክ ነው የነገርሽኝ። ሆኖም እግዚአብሔር ባለ ግርማ እጅግ አስፈሪ መሆኑን መርሳት እንችላለን እንዴ?
አለ ጥበቡ።
እንደሱ ማለት አይደለም። የእግዚአብሔር ግርማና ኃይል እኛ ልናስበው ከምንችለው በላይ ነው። ለዚህም ቃላት የለንም። በፍጥሩም አእምሮ የሚደረስበት አይደለም። ሆኖም መደንበርና እግዚአብሔርን መፍራት ልዩ መሆኑን መገንዘብ ያሻል። የእስራኤል ሕዝብ ባህሩን በሚሻገርበት ወቅት የፈርዖን ሰራዊት ሲመጣባቸው ተሸበሩ። ዘጸአት ምዕራፍ 14 ቁጥር 10 ፈርዖንን ፈሩት እንጂ አልወደዱትም፣ ሸሹት። በአንጻሩ ያዳናቸውን እግዚአብሔር ፈሩ፣ ወደዱ አከበሩ በጌታ አመኑ ዘጸአት ምዕራፍ 14 ቁጥር 31 ሌላው ድንቅ ነገር ግን የክርስቶስ መልካም ዜና ነው በበረት የተወለደ ህፃን አትፍሩ ያለ አይደለም እንዴ መቼም ህፃንን የሚፈራና የሚሸሽ ያለ አይመስለኝም ይሄው ታላቁ የገና ምስጢር
ታዲያ ኢዮብ እግዚአብሔርን ይፈራ ነበር ተብሎ ተጽፎ የለምን
አለ ጥበቡ
ትክክል
አለችልና
የኢዮብ ትልቅነት ቢመቸውም ባይመቸውም እግዚአብሔርን ማክበሩ ላይ ነው የሰይጣንም ፈተናና ክስ እኮ ይህ ነበር ማለትም ኢዮብ እግዚአብሔርን የሚፈራው ጥቅም ስላገኘ ብቻ ነው ጥቅሙን ቢያጣ እግዚአብሔርን ይሰድባል መጽሐፈ ኢዮብ ምዕራፍ 1 ቁጥር 9 ዳሩ ግን ኢዮብ ንብረትና ጤና ባጣበትም ወቅት እግዚአብሔርን አከበረ በመጨረሻም እግዚአብሔር ኢዮብን ይደግፈዋል የኢዮብን ወዳጆች ግን ይወቅሳቸዋል
ታዲያ ጌታን የሚፈራ ማለት ጌታን የሚያከብርና የሚወድ ማለት ይሆን
በማለት መለሰ ጥበቡ
መውደድ ማክበርም ስለሆነ እንደዚያ ማለት የሚቻል ይመስለኛል ስንቴ ነው አትፍራ አትፍሪ የሚለውን የእግዚአብሔር ቃል በመጽሐፍ ቅዱስ የምናነበው እግዚአብሔር ሰዎችን ለዓላማው ሲጠራ ሰዎችም ፈርተው ይህ ተልእኮ ከባድ ነው እኔ አልችለውም ሲሉ አይዞህ አይዞሽ እኔ ካንተ ጋር ነኝ እኔ ካንቺ ጋር ነኝ ይላል አለበለዚያ አባታችን ሆይ ብሎ መጸለይ ምን ትርጉም አለው የልጅነት መንፈስ ተቀበልን ማለትስ በፍጹም ፍቅር ውስጥ ፍርሃት የለም እግዚአብሔር ፍቅር ነው ተብሎ እንደተጻፈው
በማለት መለሰችልና
እኔ እኮ ግን የሰጋሁት ሰው ፍርሃት አያስፈልግም ብሎ የባሰ ደፋር ይሆንና ከመስመር እንዳይወጣ ነው አመጽኛም እንዳይሆን ነው
በማለት መለሰ ጥበቡ
ከፍራቻ ይልቅ እኮ ፍቅር ጥሩ መካሪ ታላቅም ገሪ ነው መለኮታዊ ፍቅር ተአምር ይሰራል
በማለት መለሰችልና
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።